Go, go. Gambino B-O-A.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? የጋቢና ቪኦኤ የማክሰኞ ታህሳስ 26 2014 ዓ.ም ምሽት መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ቆይታችሁን ከኛ ጋር እንድታደርጉ እየጋበዝን ለምሽቱ ከያዝናችሁ ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ።
ይሄ የኤርፖርቱ ወደ ስራ መመለሱ በአንድ በኩል በአካባቢው ያለው ሁኔታ በጣም የተረጋጋ እና አስተማማኝ ጸጥታ ሁኔታ መኖሩን ያረጋግጣል።
የኢትዮጵያ አየር መንገድ ወደ ላሊበላ የሚያደርገውን ዕለታዊ በረራ ዛሬ እንደገና ጀምሯል። ይህንን በተመለከተ ካስተናገደው ዘገባ ላይ የተወሰደ ድምጽ ነው የሰማችሁት። በሌላ በኩል ደግሞ በትላንትናው ዕለት ወጣት ስራ ፈጣሪ አስተዋውቀናችሁ ነበር። ቆይታችን ይቀጥላል።
ገበና እናቶች ተላውን ሲደፉ መልሰው ጀበናውን ያጥቡት ነበር። ያንጠራዋል፣ ያብረቀርቃል ጀበናው። ይህ ማለት አንድ ቡናው ኳሊቲ ቆንጆ መሆን አለበት።
የሰማችኋት የሄለን ቡና ባለቤት የሆነችው ቤተልሔም ስዩም ነው። እሷንና ሌሎች ዘገባዎችንም ይዘናል። አብራችሁን እንድታምሹ በአክብሮት እየጋበዝን ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ሀብታም ስዩም በዜናዎቹ አብረናችሁ የምንዘልቅ ይሆናል። አሁን ወደ ዜናዎቹ እንሻገራለን።
አመሰግናለሁ ኤደን። በሱዳን ስልጣናቸውን የለቀቁትን ጠቅላይ ሚኒስትር አብደላ ሐምዶክን ተከትሎ የሱዳን የዲሞክራሲ ደጋፊዎች ዛሬ ማክሰኞ ሌላ ትልቅ ሰላማዊ ሰልፍ ማድረጋቸው ተሰምቷል። መፈንቅለ መንግስቱ ከተካሄደበት ካለፈው ጥቅምት ወር ጀምሮ የፖለቲካ ሂደቱ እየተሽመደመደ የመጣባት መሆኑ በሚነገርባት ሱዳን ውጥረቱ እየተባባሰ መምጣቱም ተመልክቷል። ከትናንት በስቲያ እሁድ ከስልጣናቸው የለቀቁት አብደላ ሐምዶክ በስልጣን ላይ ያሉትን ወታደራዊ ጄኔራሎችና የተቃውሞ ድምጻቸውን በማሰማት ላይ የሚገኙትን የዲሞክራሲ ደጋፊ ንቅናቄ አባላት ማግባባት አለመቻላቸውን ገልጸዋል። የደቡብ አፍሪካው ምክር ቤት ቃጠሎ ተጠርጣሪ ፍርድ ቤት ቀርቧል። ባለፈው ቅዳሜ በደቡብ አፍሪካ ምክር ቤት ህንጻ ላይ ለደረሰው የእሳት አደጋ ተጠርጥሮ የተከሰሰው የ49 ዓመቱ ዛንዴሌ ክሪስመስ ማፌ ዛሬ ማክሰኞ ፍርድ ቤት ቀርቧል። ማፌ የተከሰሰው የእሳት ቃጠሎ በማድረስ ሰብሮ በመግባትና በስርቆት መሆኑ ተመልክቷል። የደቡብ አፍሪካ ፖሊስ ተጠርጣሪው ማፌ በእጁ ከነበረው ተቀጣጣይ ፈንጂ ሰርቋቸዋል ከተባሉ ላፕቶፖችና ሰነዶች ጋር መያዙን አስታውቋል። የማፌ ጠበቃ ደንበኛቸው ጥፋተኛ ለመሆኑን ተናግረዋል። ተቀጣጣይ ነገሮችና ፈሳሾች ጭምር የታገዘው ቃጠለው የ138 ዓመት ታሪክ ያለውን የደቡብ አፍሪካ ምክር ቤት ህንጻ ጨምሮ በአካባቢው በሚገኙ ሌሎች የአዲሱ ምክር ቤት ህንጻዎችንም ማውደሙ ተመልክቷል። ትናንት ሰኞ ኢራቅ ውስጥ በባግዳድ አውሮፕላን ማረፊያ አቅራቢያ በሚገኝ የዩናይትድ ስቴትስ ወታደራዊ ይዞታ አቅራቢያ ሲበሩ የነበሩ የተባሉ ሁለት መሳሪያ የተገጠመላቸው ድሮኖች ተመተው መውደቃቸው ተገለጸ። መግለጫውን የሰጠው የኢራቅ ደህንነት ባለስልጣን በጥቃቱ የደረሰ ጉዳት አለመኖሩን ጠቅሷል። የድሮን ጥቃቱ ሊካሄድ የነበረውን ኢራንና ተባባሪዎቿ ኢራቅ ውስጥ የተገደሉትን ኢራን ጀኔራል ቃሲም ሱሌማኒን ሁለተኛ ዓመት የሚያከብሩበት ቀን መሆኑ ተመልክቷል። ጀኔራሉ የተገደሉት በተመሳሳይ የአውሮፕላን ማረፊያ አቅራቢያ በፕሬዚደንት ትራምፕ ትዕዛዝ በተላለፈ የድሮን ጥቃት መሆኑ ይታወሳል። ዩናይትድ ስቴትስ በአገሪቱ ያለውን የሰጋ ሀብት ልማት አስመልክቶ እያሻቀበ ያለው ገበያን የሚከላከል ምንም አይነት ውድድር ባለመኖሩ የግሉን ዘርፍ ለመደገፍ $1 ቢሊዮን ትመድባለች ሲሉ ፕሬዚደንት ባይደን ትናንት በሰጡት መግለጫ ተናግረዋል። የባይደን ውሳኔ የመጣው አሜሪካ ውስጥ የበሬ የአሳማ ስጋና የዶሮ ሀብቶችን አምራችነት ጠቅልለው የያዙት ጥቂት ድርጅቶች ገበያውን በመቆጣጠራቸው በደንበኞቻቸውና አከፋፋዮቹ ላይ ዋጋ በመቆለል ትርፍ እያጋበሱ በመምጣታቸው መሆኑ ተመልክቷል። ፕሬዚደንት ባይደን በንግግራቸው ካፒታሊዝም ያለ ውድድር ካፒታሊዝም አይደለም፣ ብዝበዛ ነው። በስጋና ዶሮ ኢንዱስትሪ ውስጥ የምናየውም ይህንኑ ነው ብለዋል። በቅርቡ በዋይት ሀውስ የተደረገ አንድ ጥናት እንደሚያሳየው እስከ 85% የሚሆኑ የአሜሪካ ከብቶችና ዶሮዎች ገበያን የተቆጣጠሩት 4 ድርጅቶች መሆናቸው ተገልጿል። $1 ቢሊዮን ድጋፍ ገለልተኛ የሆኑ ሌሎች የግል ተቋማት ተወዳዳሪነትን የሚያግዝ መሆኑን ተነግረዋል። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር FDA ትናንት በሰጠው መግለጫ እድሜያቸው ከ12 እስከ 15 የሚደርሱ ታዳጊ ወጣቶች የፋይዘርና ባዮንቴክ የኮቪድ-19 ማጠናከሪያ ክትባትን መውሰድ እንደሚችሉ አስታውቋል። FDA ጨምሮ እንዳስታውቀው የመከላከያ አቅማቸው ደካማ የሆኑ ከ5 እስከ 11 ዓመት የሚደርሱ ህጻናትም የማጠናከሪያውን ክትባት መውሰድ እንደሚችሉ አመልክቷል።
ጋቢና ቪኦኤ
ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። ከዜናዎቹ ጋር ሀብታም ስዩም ነበር የሰማችሁት። ለዕለቱ አብይ ወዳደረግነው ርዕስ እንሻገር። የኢትዮጵያ አየር መንገድ ወደ ላሊበላ የሚያደርገውን ዕለታዊ በረራ እንደገና ጀምሯል። በሌላ በኩል ደግሞ በአማራ ክልል ውስጥ ህወሓት ተቆጣጥሯቸው በነበሩ 7 ዞኖችና አንድ ከተማ ውስጥ ደርሷል የሚባለውን ጥፋት በሳይንሳዊ መንገድ የሚያጠና ግብረ ኃይል መቋቋሙና ስራ መጀመሩን የክልሉ መንግስት አስታውቋል። ክልሉ ውስጥ መሰረታዊ አገልግሎት የሚሰጡ ተቋማት ሁሉ ስራ መጀመራቸውም ተገልጿል። አስቴር ምስጋናው ተጨማሪ አላት።
በመከተል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ አቶ ስዩም መኮንን ዛሬ ለጋዜጠኞች በሰጡት መግለጫ በአማራ ክልል የትግራይ ወራሪ ብለው የጠሩት ኃይል ተቆጣጥሮ በቆየባቸው 7 ዞኖችና አንድ ከተማ አስተዳደር የሰብአዊ፣ ማህበራዊ፣ ቁሳዊ እንዲሁም በመሰረተ ልማትና በባህልና በቅርስ ላይ ጉዳት አድርሷል። የደረሰውን ጉዳት ሳይንሳዊ በሆነ መንገድ የሚያጠና የባለሙያዎች ግብረ ኃይል ወደ ቦታው ሄዶ ስራ ጀምሯል ብለዋል።
በመጠንም በአይነትምና በጉዳት ግምትም በመጀመሪያ ደረጃ መጠና ስላለበት ይሄን የሚያጠና ቲም በሁሉም ዞኖች ተሰማርቷል ማለት ነው። ይሄ በ6 ግንባሮች በ7 ዞኖች ከክልል ቢሮዎች በክልላችን ከሚገኙ 10 ዩኒቨርሲቲዎች በፌደራል ደረጃ ደግሞ ከማዕከላዊ ስታቲስቲክስ ባለስልጣን የተውጣጡ አባላት ያሉበት የደረሰውን አጠቃላይ ጉዳት በትክክል ለመገመት ለማወቅ የሚያስችል ጥናቶች እየተጠኑ ያሉት በአሁኑ ሰዓት በሁሉም ዞኖች አጥኚ ኮሚቴው ጥናቶችን እያጠና ይገኛል። ይሄ ጥናት እንደተጠናቀቀ በአጠቃላይ በጉዳት ደረጃ ምን ያህል ነው ጉዳት የደረሰው፣ በቁጥር ደረጃ ምን ያህል ነው የደረሰው፣ ያ ደግሞ በገንዘብ ሲተመን ምን ያህል ይሆናል የሚለውን በመጪዎቹ ጊዜያቶች ለህዝባችን ይፋ ምናደርግ ይሆናል።
በሁሉም አካባቢዎች አስተማማኝ ጸጥታ እንዳለ የገለጹት አቶ ስዩም መኮንን የደረሰውን ጉዳት ማወቅ ለሚፈልጉ ዓለም አቀፍ ሚዲያዎችና ዲያስፖራዎች በቦታው በመገኘት መመልከት እንደሚችሉ ገልጸዋል።
የደረሰው ጉዳት ውድመት ምንድነው የሚለውን ዜጎች እንዲረዱት፣ የዓለም አቀፍ ተቋማት እንዲረዱት፣ ጋዜጠኞችና ሚዲያዎች እንዲረዱት በማድረግ ረገድም የማስቆሚያ አካባቢዎቹን የተለያየ ህብረተሰብ እንዲጎበኛቸው በማድረግ እንደዚሁ እየተሰሩ ነው ያለው። ምን ያህል የአማራ ህዝብ በዚህ ጦርነት ግፍ እንደደረሰበት፣ ምን ያህል ንብረቱ ሀብቱ እንደወደመበት እና ሄጠላት ምን ያህል የጭካኔ ጥግ ያሳየባቸውን አስነዋሪ ተግባሮች የፈጸመ መሆኑን በሚያሳይ መንገድ ህብረተሰቡ መረዳት መገንዘብ ስላለበት ይሄን ለማድረግ የሚያስችሉ የጉብኝት ስራዎችን በተመሳሳይ መንገድ እየተሰሩ እንደሆነ ለመግለጽ ነው።
ዛሬ ስራ የጀመረውን የላሊበላ አውሮፕላን ማረፊያ የአካባቢውን ኢኮኖሚ ለማነቃቃት ይረዳል ብለዋል።
የላሊበላ ኤርፖርት በዛሬው ዕለት መደበኛ አገልግሎት ጀምሯል። ይሄ በተለይ ላሊበላ እንደምታውቁት የቱሪዝም መዳረሻ እንደመሆኑ መጠን እና በርካታ ቱሪስቶች የሚጎበኙት አካባቢ እንደመሆኑ መጠን ይሄ የኤርፖርቱ ወደ ስራ መመለሱ በአንድ በኩል በአካባቢው ያለው ሁኔታ በጣም የተረጋጋ እና አስተማማኝ የጸጥታ ሁኔታ መኖሩን ያረጋግጣል። በሌላ መንገድ ደግሞ የተሳለጠ የትራንስፖርት አገልግሎት እንዲኖር በማድረግ በዓሉ በደመቀና በአማረ መንገድ እንዲፈጸም እድል የሚሰጥ ስለሆነ ይሄ ተጠናክሮ ይቀጥላል። በዚህ መሰረት በላሊበላም በሌሎችም አካባቢዎች የምናከብራቸው በዓላት ኢኮኖሚን በማነቃቃት ከተሞችን በማነቃቃት ትልቅ ፋይዳ ያላቸው
የተጎዱ አካባቢዎችን መልሶ ለመገንባት መላው ኢትዮጵያ በህልውና ዘመቻ ያሳየውን አንድነት አሁንም ሀገርን በማቋቋም ሂደት እንዲደግም ጥሪ አቅርበዋል።
የመልሶ ግንባታ ስራውን ይበልጥ ውጤታማ ለማድረግ ድርሻ ያላቸው አካላት በሙሉ ጠላት በተቻለ መጠን ማፈር የሚችልበት እንዲያፈር የምናደርግበት ትብብርና አንድነት ያስፈልገናል ማለት ነው። ዋናውና ትልቁ የድላችን ማጠናቀቂያና ማብሰሪያ የሚሆነው እነዚህን የወደሙ ሀብቶቻችንን ንብረቶቻችንን በአግባቡ ገንብተንና መልሰን በጦርነት ያገኘነውን ድል በመልሶ ማልማቱ ደግሞ በመድገም ይሄ ድላችን ሙሉ የሚሆንበት ሁኔታ በመፍጠር ረገድ የሁላችንም ርብርብ እንደሚያስፈልግ ግንዛቤ እንዲወሰድ
የጠቅላይ ሚኒስትር አብይ አህመድን ጥሪ ተቀብለው ወደ ሀገር የገቡ ዲያስፖራዎች የክልሉን ነባራዊ ሁኔታ የሚረዱበት ልዩ ልዩ መርሃ ግብሮች መዘጋጀታቸውን ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ወደ ተከታዩ ዘገባ እንሻገር። በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች በሳውዲ አረቢያ አስር ቤቶች ውስጥ ኢሰባዊ በሆነ አያያዝ ምክንያት እየተሰቃዩ እንደሆኑ በዚያ የሚኖሩ ኢትዮጵያውያንና የለውጥ አራማጆች ለአሜሪካ ድምጽ ተናግረዋል። ኢትዮጵያውያኑን ህይወት ለማስረፍና ወደ ሀገራቸው እንዲመለሱ ለማድረግ ጥረት ማድረግ እንደሚገባም አሳስበዋል። ሀብታም ስዩም በዚህ ዙሪያ ዝርዝሩን ይዟል።
ህዝቡ ወጥቷል፣ ህዝቡ አልቻልንም፣ ተጎዳን እያለ የጮኸ ያለው ባካችሁ፣ ባካችሁ ሸርሸር አርጉት፣ ባካችሁ ድረሱልን፣ ባካችሁ። ህዝብ አልቻለም፣ ህዝብ እያበደ ነው፣ ህዝብ እየታመመ ነው፣ ምንም ህዝቡ አልቻለም።
ይህንን መሰል በማህበራዊ መገናኛዎች በኩል በሳውዲ አረቢያ እስር ቤቶች ውስጥ ከሚገኙ ኢትዮጵያውያን የሚለቀቁ የድረሱልኝ መልእክቶች ከተደጋገሙ ቆይተዋል። 10 ዓመታትን ለሚጠጋ ጊዜ በዚያ ለኖረው ዑመር እንዲህ ያለው ጥሪና የሰቆቃ ትዕይንት አዲስ አይደለም።
አንድ ማቀው መንገድ አንድ ሴት ልጅ በአስወረዷት ህክምና አድርጋ ተኝታለች እና ሲገቡ ተኝታለች። ተነሽ ሲሏት እኔ እንደዚህ እንደዚህ ሆኛል መነሳት አልችልም ማለት የ9 ወር ልጅ ነው ያስወረዳ እና መነሳት አልችልም ስትራቸው አንጠልጥለው ሲወስዷት ልጅቷ ከላይ ጀምራ እየደማች እታች ከዛ እዛ ሳይዋት በር መኪና በር ጋር ሲደርሱ ልጅቷ ኦልሬዲ ራሷን ሳት አልቻለም። እዛው ወደ ቤትም አልመለሷትም ይዘዋትም አልሄዱም እታች የፎቁ በር ላይ እታች ጥለዋት ሄዱ።
ዑመር ለደህንነቱ ሲባል ስሙ የተቀየረ በሳውዲ አረቢያ ያለውን ሁኔታ ለአሜሪካ ድምጽ ለማጋራት የፈቀደ ኢትዮጵያዊ ነው። የሳውዲ አረቢያ መንግስት ህገወጥ ስደተኞችን ከሀገሩ ለማስወጣት ከጥቂት ዓመታት ወዲህ መጠነ ሰፊ ዘመቻ መጀመሩ ይታወቃል። የቅርብ ጊዜው የጸጥታ ኃይሎች እርምጃ ግን በዚያ የሚኖሩ በመቶ ሺህ የሚቆጠሩ ኢትዮጵያውያንን ህይወት በእጅጉ እንዳከፋው ዑመር ይናገራል። መሰረታዊ መብቶችን የሚጥሰው የጸጥታ ኃይሎች ፍተሻና ዝርፊያ የሁሉ ነገር መጀመሪያ ነው።
እንደዚህ እንደኛ ሀገር ፍርድ ቤት ወረቀት ምናምን ባል ነገር የለም። እዚህ ሀገር የውጭ ዜጋ ከሆንክ እና በተለይ እንደዚህ አፍሪካ ሀገር ምናምን በፈለጉ ሰዓት መጥተው ቤትን ሰብሩታል። አበሻ አኗኗርም ደግሞ ብሩን ቤት ውስጥ ነው የሚያስቀምጠው። አብዛኛው ሰው ያልተዘረፈ ሰው ወርቅ ነው ብር ነው ቴሌቪዥን፣ ለምን ቤትህ ባዶ ነው የሚሆነው፣ አፓርትመንት ባዶ ነው የሚሆነው። ልክ እንደነሱ እንደወጡ የሚገባል ይዘጋጅ። ያዘጋጁት የራሳቸው ሰው አላቸው። ፖሊሶች፣ አንዳንድ ህገወጥ ፖሊሶች አሉ እነሱ ያዘጋጁት ስትወጣሉ ገብተው እያንዳንዷን ቦታ ለምሳሌ አሁን የመጽሐፍ መደርደሪያ ውስጥ ሰው ይደበቃል ተብሎ አይጠበቅም። የመጽሐፍ መደርደሪያ፣ ቦርሳ፣ እንደዚህ አይነት ነገር ይፈትሻል ማለት ሰው ይገኝበታል። ሰው አልገው አይደለም፣ ዘረፋ ነው፣ በግልጽ ዘረፋ ነው።
የጸጥታ ኃይሎች ህጋዊ ፍቃድ ያላቸውንም ሆነ የሌላቸውን በቁጥጥር ስር የመዋል ድርጊታቸው እንደተባባሰ የሚናገረው ዑመር በቁጥጥር ስር የሚውሉ ኢትዮጵያውያን ስደተኞች በጅዳ ወደሚገኝ ሺሜሺ ወደሚሰኝ እስር ቤት ብዙ ጊዜ እንደሚወሰዱ ይናገራል። እስርና ማቆያ ቤት መስፈርትን በማያሟሉ ግንባታዎች ውስጥ ተፋፍገው እንደሚታሰሩም ያስረዳል።
እንደነገርኩ ከዚህ ሲይዙክ በቦዲ ኮንክ በቦዲ ነው የሚወስዱት። ሰርት ልደረብት ይሻሉ አንዴ ከፍቱብሃል። ኤሲውን በጣም ኃይለኛ ነበር፣ በጣም ይበርዳል። አረ ሞቀን ብለ ደሞ ገብተው አይሁም። እንደዚህ ክትትል የለም፣ እንደ መጋዘን አሽገው ነው ቁጭ የሚያደርጉ፣ አይገቡም። እና አረ ሞቀ በረደን አልተንም ምናምን ብለ ሲትጮ ደሞ ይዘጉትና ደሞ በሙቀት ማአት ሰው ነው ያለቀ። ህፃናት ሞተዋል በሙቀት ያለቁ ላይቭ፣ በቃ እያየናቸው የሞቱ ህፃናት ወጣቶች የሞቱ ማአት አሉ በየቀኑ ይሰጣል።
ወዳጆቹና የቅርብ ዘመዶቹ ለመሰል እንግልት መዳረጋቸውን የሚናገረው ዑመር እስከ ቅርብ ጊዜ ድረስ በዚያ የሚኖሩ ኢትዮጵያን ለእስረኞቹ መሰረታዊ ቁሳቁሶችን ያቀርቡ እንደነበር ያስታውሳል። በቅርቡ ግን ይህም እንደተከለከለ ያስረዳል።
ሁለተኛ እንደታሰረ አካባቢ በቃ ራብ ሞትን ብለውን እና ምን ይደረግ ተብሎ ባለበት ሰዓት ላይ ራብ በቃ ለምን አዋተን በቃ ካለን ላይ እነሱ ቢያንስ በቀን አንዴ እንኳን ይብሉ ተብሎ ኤምባሲው ማስተባበረና የጅዳ ኮሚኒቲው ማስተባበረና በቃ ሁሉም በሁላችንም እኔ በራሴ አሁን ለምሳሌ 30 ካርቶን እንዶሚ፣ ብርድ ልብስ፣ ውሃ እንግዲህ ከውሃ ያነሰ ነገር የለም። ውሃ 30 ካርቶን አስገብቻለሁ። ሁሉም በቃ የጅዳ ኮሚኒቲ በጣም በሚገርም ሁኔታ ማስገባት ጀመረ። በአንድ ሰንሰለት አስገባ ነውና እኛ ለኤምባሲው ሄደን እናስረክባለን። ኤምባሲው ደግሞ እኛ ሁሉም ሰው ወደ እስር ቤት መስረም አይችል፣ ኤምባሲው ደግሞ እስረኞች ወዳሉበት ያከፋፍል ነበረ። ይህ በሶሻል ሚዲያ የምታገኘው ነገር። ወዲያው ምን አደረጉ? 2 ሳምንት እንደሆነ እንደሞላው አስቆሙ የሳውዲ መንግስት። ለምን? ይህ ከዓለም አቀፍ ሕግንም የተጻረረ ነው። ውሃ እንዴት ትከለክላለህ? ሙቀት ባለበት ሀገር ህጻናትን አስረ እንዴት ምግብ ትከለክላለህ? ሲዋጣ የነበረው የሴቶች የንጽህና መጠበቂያ ምግብ ሁሉ ዳይፐር ለህጻናት የማይዋጣና የማይላክ ነገር አልነበረም። 2 ሳምንት አስቆመን የሳውዲ መንግስት። ለምን? ለስሙ ጥሩ ስላልሆነ።
ኢትዮጵያውያን በሳውዲ እየገጠሟቸው እንደሆኑ ስለተነገሩ የሰብአዊ መብት ረገጣዎች መልስ ለማግኘት በዩናይትድ ስቴትስ ወደሚገኘው የሀገሪቱ ኤምባሲ ደብዳቤ ጻፍን ቢሆንም ይህ ዘገባ እስከቀረበበት ሰዓት ድረስ መልስ አላገኘንም።
የሳውዲ ስደተኞች መከራ እኔ ለ26 ዓመት ነው የተቀመጥኩት። በእነኚህ ዓመታት ውስጥ እጅግ በጣም ፈታኝ ፈታኝ የሆኑ በርካታ ጊዜዎችን አሳልፈናል።
የሰማችሁት ነብዩ ሲራክን ነው። ነብዩ ለበርካታ ዓመታት በሳውዲና በአረቡ ዓለም የሚኖሩ ኢትዮጵያውያንን ፈታኝ ሕይወት የሚመለከቱ መረጃዎችን በማዳረስ ይታወቃል። ዝም አንልም፣ ዝም አትበሉ የሚል ዘመቻን በማንቀሳቀስ ለመጠነ ሰፊ ችግር የተዳረጉ ኢትዮጵያውያን ስደተኞችን በነፍስ እንዲደረስላቸው ሲጠይቅ ሰንብቷል። መሰሉ ችግር ተደጋግሞ ለመፈጠሩ ዋናው ምክንያት የኢትዮጵያ ዲፕሎማሲ ድክመት መሆኑንም ያነሳል።
ትልቁ ችግር ያሉት የሀገሪቱን የሚወክል ችግረኛ ለዜጎቹ መብት የሚቆም ዲፕሎማት ስለሌለ ነው። ዜጎች ህገወጥ ናቸው ከተባለ ህግ አስከባሪ በህግ መቀጣት አለባቸው። ዜጎች ወንጀለኞች ናቸው ከተባለ በወንጀል ተጠይቀው ተገቢውን ፍርድ ማግኘት አለባቸው። ነገር ግን ያለምንም ወንጀል እንደውም ወንጀል ያልሰሩት ድንበር ይምጡ ሰው የሚገቡት ድንበር ጣሱ ተብሎ ህይወታቸውን ሊያጡ አይገባም። በእስር ታስረው ተገቢውን ቅጣት ሊሰጣቸው ይገባል እንጂ ለእስር ቤት ለጣም ለበርካታ ጊዜ በእስር ቤት መጣል፣ እነሱን በድንበር አካባቢ መግደል፣ እነሱን የአካል ጉዳት ማድረስ፣ ይህ ሰብአዊ ድርጊት በእነኚህ ዜጎች ላይ መፈጸም አግባብ አይደለም ብሎ የሚከራከር የኢትዮጵያ ዲፕሎማቶች እጦት ነው በዚህ ያደረሰን።
በሳውዲ እስር ቤቶች ውስጥ ያለው ኢትዮጵያውያንን አያያዝ በተመለከተ የኢትዮጵያ ኤምባሲ ድምፁን ሲያሰማ ሰንብተዋል። የሀገሪቱ ቆንሲል በነሐሴ ወር አንድ ህፃንን ጨምሮ 10 ኢትዮጵያውያን በእስር ቤቶች ውስጥ ህይወታቸው እንዳለፉ ይፋ ስለማድረጉ ተዘግቧል። ኤምባሲውና ቆንሲላው ኢትዮጵያውያኑን ለማገዝ እየተደረጉ ስላሉ ጥረቶች በማህበራዊ ገጾቻቸው ላይ ያጋራሉ። ዑመር ሀሳብ አለው።
ኤምባሲው ከድሮ የተሻለ ነገር አለው። ፐርፌክት ነው ብለህ አትጠብቅም። እንዳልኩ ኤምባሲዎችን ሚንቋቸዋል። ኤምባሲው በተቻለ ዜጎችን በቃ በህይወት ላውጣ ከማለት አንጻር ነው እንጂ የመብቶቻቸውን አስከብሬ እያንዳንዱን ሰብአዊ መብታቸውን አስከብሬ የተደረፈውን አስመልሼ የተደበደበውን አስክሼ ምናምን የሚባል ነገር አያደርግም። አትሊስት ግን ህይወታቸውን ላውጣ ያም ብሎ ይታገላል። ያም ሆኖ ግን እታች ያሉት ኤምባሲ አሰራር እታች ያሉት እስር ቤት መተው ያንተ ምናምን መብትን አያከብሩም በዛ እስር ቤቱ ማለት ነው። የግድ መታወቂያ መሰራት አለበት። አብዛኛው ሰው ህገወጥ ነው። ህገወጥ ያል በባህር የመጡ ልጆች አሉ። ለነዛ በተጊዜ መታወቂያ ዲሲፓሲ መሰራት አለበት። እሱም በፍጥነት እየሰራ ነበረ። ቶሎ ቶሎ እንዲሳፈሩ ለማድረግ ነበር።
ነብዩ ሲራክ በበኩሉ ለችግሩ ዘላቂነት ያለው መፍትሄ ማግኘት የሚቻለው ኢትዮጵያ ወደ ሳውዲ አረቢያ የምትልካቸው ዲፕሎማቶች ብቃት ሲሻሻል እንደሆነ ይናገራሉ።
ሰዓት ያለውን ችግር ለመፍታት ምንድነው መደረግ ያለበት ብዬ ማምነው የኢትዮጵያ መንግስት በእስር ቤት ያሉ ዜጎች ለደህንነት በማያሰጋ ሁኔታ፣ ለጤናም በማያሰጋ ሁኔታ ቅርብ ክትትል ተደርጎ ቤተሰቦች፣ አቅመ ደካሞች እና በምንም ወንጀል ተሳታፊ ያልሆኑትን ወደ ሀገር ማስገባት መቻል አለበት። ከማድረግ ጎን ለጎን ደግሞ አሁንም በሳውዲ ኤምባሲ እና በሳውዲ ቆንስል አካባቢ የሚሾሙት ሰዎች አሁን ከታድሶ በኋላ እንኳን ስናይ ወደ ሳውዲ ተመልሶ የተላኩት ሰዎች ቀድሞውኑ ለዜጎቹ የረባ ስራ የማይሰሩ ፖለቲካ ጥቅም የተሳሰሩ ሰዎች ናቸው። አሁንም የተላኩት በቅርብ እንኳን የተላኩት እና ይህንን ችግር የሚፈቱ እንዲህ አይነት ምደባዎች አይደሉም። በቅንነትና በእውቀት አገሩን የሚያውቁ የዓለም አቀፍ የሰብአዊ መብት እንዲከበር የዜጎችን አያያዝ የሚያውቁ ሰዎች እንኳን ቢመደቡ ጥሩ ነው።
ሳውዲ አረቢያ ኢትዮጵያንን ጨምሮ ህጋዊ ያልሆኑ ስደተኞች ከሀገሯ እንዲወጡ ተደጋጋሚ ጥሪና የምህረት ጊዜ ማወጇ ይታወቃል። ይሁንና በተለያዩ ምክንያቶች ያንን ሳያከብሩ በቀሩትም ሆነ በሌሎች ኢትዮጵያ ላይ እያደረሰች ነው የሚባለው እንግልት የብዙሃን የሀዘንና እንግልት ምንጭ የሆነ ነው። የተለያዩ የሰብአዊ መብት ተሟጋች ድርጅቶችም ሁኔታው አሳሳቢ ስለመሆኑ መግለጻቸው ይታወሳል። በርስ በርስ ጦርነት የተጠመደችው ኢትዮጵያ በሺዎች የሚቆጠሩ ስደተኛ ዜጎቿን ደህንነት ለመጠበቅ ምን አስባለች የሚለውን ለመጠየቅ ስልካቸው ላይ ደጋግመን የሞከርንላቸው በሳውዲ አረቢያ የኢትዮጵያ አምባሳደር ለጊዜው አላገኘናቸውም። መልሳቸውን ባገኘን ወቅት እናስደምጣቸዋለን። ሀብታሙ ዝዩም፣ ዋሽንግተን ዲሲ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ ሬዲዮ መሰናዶና ወደ ተከታዩ ጥንቅር ደግሞ እንሻገር። በትላንትና ሁለት ምሽት ከወጣት ቤተልሔም ስዩም ጋር ቆይታ ጀምረን ነበር። ወጣት ቤተልሔም ስዩም ቴለም ቡና የተሰኘ ሙሉ ለሙሉ በእጅ ተቆልቶ ለገበያ የሚቀርበው ቡና መስራችና ስራ አስኪያጅ ናት። ቤተልሔም በትላንትናው ምሽት ከነበረን ቆይታ በአርባ ምንጭ ተወልዳ ማደጓን፣ በልጅነቷም ቡና ማፍላትና ከቡና ጌጣጌጦችን መስራት ታዘወትር እንደነበርና የጓደኛዋ አባት ምክርም ወደዚህ ስራ እንድትገባ እንደረዳት አጫውታናለች። ተከታዩ ክፍል ዛሬ ይቀጥላል። ያው በተለይ አሁን ከቅርብ ጊዜ ወዲህ እጅግ ብዙ ተፎካካሪ ድርጅቶች አሉ ቡና ቆልተው ለገበያ የሚያቀርቡና በማሽን የሚቆሉ እና ከነሱ ጋር ነው የምትፎካከሪው። ምን ነበር ያጋጠመሽ? እንዴት ነበር ያለፍሽው? የተሳካልሽ?
ሲማኔ ቻሌንጅ ያው ስታርታፕ ስለሆንኩ ማለት ነው። ኢንተርፕራይዝ ስለሆንኩ ከዜሮ ነው የምትጀምሪ እንደነገርኩሽ። ከሁለት ኪሎ ቡና ነው የጀመርኩት። እንደዚህ ቤተሰብ ሳፖርት አድርጎኝ ምናምን ምናምን አይደለም። እና እያንዳንዱን ነገር ራሴ ረግጬ ነው። ሎጎ ለማሰራት ራሴ አይዲያ መፍጠር አለብኝ። ሎጎ ከሚሰራው ልጅ ጋር አሳልፋለሁ። እንደዚህ ስላለ ዌብሳይቱ ምንስስ ይሄን ይሆን ይሄን ይሆን ያን ይሆን እያልኩት እያንዳንዷን ነገር እያለፍኩበት ነው ያለው። ፈርስት ኦፍ ኦል የመጀመሪያ ነገር እያንዳንዱን ነገር በደንብ እንድረዳ አርጎኛል። ሀገሬንም ሰውንም ሁሉንም ነገር እንዳውቅ አርጎኛል። ተፎካካሪ ላልሽው ነገር በእርግጠኝነት የመናገር ችሎ ኢትዮጵያ ላይ በእጅ ተቆላ ቡና የምናቀርበው እኛና እኛ ብቻ ነን። እንደነገርኩሽ ነው ቫሊዩቼ ነው ከዛ ጀምሮ ከግብርና ጀምሮ ግልጽ የሆነ ነገር ነው እና እያንዳንዱን ኮሚኒቲ እዛ ጋ ያለውን ተጠቃሚ ያደረገ ነው። እሱ ብቻ ሳይሆን ይለየናል ብለን የምንለው የመጀመሪያው ነገር ከፍታ ከገበሬ የዛሬ ዓመት የገዛሽኝን ቡና የዛሬ 10 ዓመት ልትመጭ እንድታገኝ አድርጌ ነው የሰራሁት ማለት ነው። ቼ ነው ያ ሲሰራ ቀላል አይደለም። ብዙ የሚታለፉ መንገዶች አሉ። በጣም ብዙ የሚታለፉ ደላላ እሱን ስላስወገርሽ ከመሀል ደውለ ያስፈራራሻል። በህይወትሽ ድረስ እንመጣለን ኪሎ ድረስ ነው ያለው። ያው ወጣት ስትሆኝ ሴት ስትሆኝ ብዙ ሰው ነገርሽን እንትን ማለት ነው የሚፈልገው ብላ ብላ ደግሞ በእጅ የተቆላ ቡና በእንደዚህ ዋጋ ትሸጣለች ይላል። እዚህ ጋር ያለውን ጤናውን ሌላው ደግሞ እዛ ጋር ለብዙ ሰዎች የስራ እድል መፍጠርሽን ማንም ሰው ከግንዛቤ አያስገባውም። እሱ እሱ ቻሌንጅ ያደርጋል። በተረፈ ግን ይህ በኳል የጠጡ ሰዎች እንግዲህ እንዳሉት ከሆነ እኛም እርግጠኛ ሆነን የምንናገረው አንድ ስቴት የቡና ኢንዱስትሪ ወደፊት ማድረግ ስለሆነ ሀሳባችን እንደነገርኩሽ ነገሮች ቢዝነስ ላይ አልነበረ የተመሰረተ ፍቅር እንጂ የነበረ ገንዘብን አስቤ አልነበረ። ስለዚህ ያ ደግሞ ነገሮችን በተሻለ መንገድ እንድናቀርብ አድርጎናል ብዬ ነው የማስበው። እሱ ብቻ ሳይሆን አሁን እኛ የቡና ሀስኩ ወይ ደግሞ ኮት የሚባለው ገለባውን የራሳችን ፕሮሰስ የምናደርግበት መንገድ አለ። ለናቹራል ፈርትላይዘር እንጠቀም፣ ለኮስሞቲክስ ደግሞ እንደዚ ያለ ኮስሞቲክስ አንድ እሱ ነው። ሁለት ደግሞ ይሄ ቡና አሰላው የሚደፋ አይደለም። እሱን ከተለያዩ ከናቹራል ከሆኑ ግሪደቶች ጋር ከእነሱ ጋር በመቀመም ሻምፖ፣ ኮንዲሽነር፣ ቅባቶችን እና ሳሙናዎችን እያመረትን እንገኛለን።
ቡናው አሁን ላይ ያለው ተቀባይነት ምን ይመስላል? የት የት ነው ያቀረባችሁስ ያላችሁት?
አሁን ላይ ቡናው እንግዲህ በሀገር ውስጥ ደረጃ በጣም ብዙ ሰው ወዶታል ማለት ነው። እንደዚህ በውጪም ደረጃ የሆላንዶች በጣም ወዶታል ቡናችን፣ ጀርመኖች፣ የተለያዩ ዜጎች ይመጣሉ። ለጊዜው ግን እንደዚህ ማርኬት ያገኘ ነው እነዚህ ሁለት ሀገራቶች ላይ ነው። በቀጣይነት እንግዲህ ማርኬት ካገኘን የትኛውን ቦታ ላይ መግባት እንችላለን ብለን ነው የምናስበው።
ሌላው ደግሞ የስነ ውበት መጠበቂያ ምርቶች ወይም ኮስሞቲክሶችም እያዘጋጃችሁ ነው ከቡናው? ወደ እሱስ እንዴት ገባሽ?
ረዥሙን ሰዓት ነው የማሳልፈው በነገራችን ላይ ቡና ላይ በማጥናት ነው የማሳልፈው ማለት ነው። እና ኢትዮጵያ ውስጥ ምናልባት አንቺ የምታውቂው ላታውቂው ብታያለሽ እና ጀበና እናቶች ተላውን ሲደፉ መልሰው ጀበናውን ያጥቡት ነበር። ያንጠራዋል፣ ያብረቀርቃል ጀበናው። ይህ ማለት አንድ ቡናው ኳሊቲ ቆንጆ መሆን አለበት ያንን ለማድረግ እና እኛ ደግሞ የራሳችንን ቡና ነው ምና። ስለዚህ ምን ማድረግ ጀመርኩኝ? ቡናውን አፈላውን ስደፈው ዝም ያው ሌላ ቦታ ማገር የሚጭ ቡናውን እጅ ይሄዳል። ዝም ብዬ እጄ ስታጠብ እጄ ይለሰልሳል። እንዴ ለምንድን ነው እጄ የሚለሰልሰው? ቤት ስለ ቡና ማጥማት። ከዛ በኋላ እንዳልኩሻው ከተለያዩ ነገሮች ጋር መቀላቀል ሳደርገው ፊቴ ስቀባው ምን ስል ለውጥ አየው ማለት ቡራችን ብንጠቀም ለቆዳችን ሳይንሱን ስታመጭ ማለት ነው። ኬሚስት አይደለም ግን በዛ መንገድ በራሲ መንገድ ተመራምሪ ያገኘውት ነገር ምንድን ነው? ይህ ነገር እንደዚህ ማድረግ ተቻለ፣ ይህንን ሊያደርግ ይችላል። ስለዚህ ለምን አልሞክረውም ብዬ ሳደርግ ሰራ ማለት ነው። ከዛ ራሴ ላይ ሰርቶ ከአንድ አመት በኋላ ብሬን ተቆርጬ ራሴ ላይ ቢሰራሁት ና ወደ ገበያ ከማቅረቢ በፊት ራሴ ላይ ነበር የሞከር። በጣም ነው ደስ ያለኝ ወደ ፕሮዳክት መለወጤ ማለት። ሻምፖ አለ፣ ሽነር አለ፣ ሻወር ጄል አለ፣ ሳሙናዎች አሉ፣ የተለያዩ ሳሙናዎች እና ቅባት ናይሮቢ ላይ ነበረ ላውንች ያደረግኩት። ናይሮቢ ላይ በጣም ብዙ ሰው ወደደው። በኦርጋኒክ ነገር ስለነበረ እየሰራሁት ሁሉም ሰው ወደደው፣ ተስማማ። ከዛ በኋላ ወደ ኢትዮጵያ ሳመጣ ያው ተመሳሳይ ነው። ኢትዮጵያ ውስጥ ደግሞ መጨመር የሚገባቸውን ነገሮች ጨማምሬ ሳደርግ ብዙ ሰው ወደደው። አሁን ብዙ ከስተመሮች አሉ እየተጠቀም።
በጣም ነው የማመሰግነው ቤተልሔም፣ ለነበረን ቆይታ። መጨመር ያለብን ወይ ያላነሳ ነው ነገር ካለ?
አብዛኛውን አንስተናል ብዬ አስባለሁ። መጨመር አለብን የሚለው ነገር ካለ ያው የሀገራችን ምርት እንግዛ፣ በሀገራችን ምርት እንግዛ፣ እኛንን ለዓለም ለቡና መናገር የምንችለው ብለው
አመሰግናለሁ። በአሜሪካ ድምጽ ስም እናመሰግናለን። በኬንያ የሚገኙ የመብት ተሟጋች ድርጅቶች በአመታዊ በዓላት ዋዜማ በግፍ ከመኖሪያቸው የተፈናቀሉ ዜጎችን የሀገሪቱ መንግስት መልሶ እንዲያሰፍር ጠይቋል። በአስር ሺዎች የሚቆጠሩ ዜጎች የተፈናቀሉት ሀገሪቱ በቻይና ድጋፍ በመገንባት ላይ ባለችው አፍጥነት የሚነዳበት ጎዳና ወይም ኤክስፕሬስ ዌይ ግንባታ ምክንያት ነው። ብሬንዳ ሙሊኒያ ከናይሮቢ የላከችውን ዘገባ ሀብታም ስዩም ቀጥሎ ያሰማናል።
ሉሲ ዋንጋሪን ለመሰሉ ኬንያውያን ወቅቱ ፈንጠዝያ የተሞላበት የበዓል ሰሞን አይደለም። እሳቸውና ሙኩሩ ኮዋጂንጋ በሚባለው መንደር ይኖሩ የነበሩ ዜጎች ተፈናቅለው ብርድና እርጥበት የሚፈራረቅባቸው ሌሊቶች በድንኳን ውስጥ እያሳለፉ ይገኛሉ። የከተማዋ ባለስልጣናት ከጥቅምት ወር ጀምረው ከአርባ ሺህ የሚልቁ ነዋሪዎችን ከስፍራው ማስለቀቅ፣ ስፍራውን ለናይሮቢ አፍጥኖ አድራሽ ጎዳና ግንባታ ይውል ዘንድ ቤቶቻቸውን ማፍረስ ጀምረዋል። ዋንጋሪን የመሰሉ ሰዎች በዚህ ስፍራ ለ18 ዓመት ቢኖሩም ባለስልጣናቱ ለነዋሪዎች የሰጧቸው የመዘጋጃ ጊዜ ግን በቀናት የሚቆጠሩ ብቻ ነበሩ።
የምተኛበትን ስፍራ ብትመለከቱ የኬንያ ዜጋ ናት ብላችሁ አታስቡም። ስደተኛ መስላችኋለሁ። ቤቶች፣ ንብረቶች ነበሩን። አሁን ግን ባዶ እጃችንን ቀርተናል። የዚህ ሁሉ ምክንያቱ የኬንያ መንግስት ነው።
ግማሽ ቢሊዮን ዶላር የተመደበለት ከመሬት ከፍ ተደርጎ እየተገነባ ያለው አውራ ጎዳና የናይሮቢን የትራፊክ መጨናነቅ ለመቀነስ ያለመ ነው። የከተማዋን ዋነኛ አውሮፕላን ማረፊያ ከከተማዋ እምብርትና ሀብታሞች መንደር ጋር ያስተሳስራልም ተብሏል። የቻይና መንግስት ንብረት የሆነው የቻይና መንገድና ድልድይ ተቋም ግንባታውን ይከውናል። ለግንባታ የዋለውን ገንዘብም የከፈለው ይኸው ተቋም ነው። ስራው በ2022 የጎረጎሳውያኑ ዘመን ይጠናቀቃል ተብሎ ይጠበቃል። ለሶስት አስርት ዓመታት ለሚጠጋ ጊዜ ይህ ተቋም ከተጠቃሚዎች ክፍያንም ይሰበስባል። መንገዱ ለሀብታሞች የተሰራ ነው እያሉ የሚተቹት ቢኖሩም የሀገሪቱ ፕሬዚደንት ኡሁሩ ኬንያታ ግን ግንባታውን ይሟገቱለታል። በመንገዱና በቆሻሻው ማስወገጃ ግንባታ የሚመጣው ለውጥ ናይሮቢን በቀጣይ 2 ዓመታት ውስጥ እውነተኛ የአንደኛው ክፍለ ዘመን ከተማ ያደርጋታል። ነዋሪዎቿንም በአዎንታዊና በጠቃሚ መንገድ የምታገለግል ከተማም ያደርጋታል ብያምናለሁ ነው ያሉት ኡሁሩ ኬንያታ። ይሁንና የመብት ተሟጋቾች የሀገሪቱ መንግስት የግንባታውን አስፈላጊነትና የተፈናቃይ ዜጎችን ሰብአዊ ክብር ማመጣጠን አልቻለም በሚል ይወቅሳሉ። አናሚ ዳውዲ ከማኩሩ ማህበረሰብ ማዕከል ናቸው። በጣም አስጨናቂ ነው። ሰዎች በዚህ ስፍራ የአእምሮ ችግር እየገጠማቸው ነው። ሌሎች ልዩ ተግዳሮቶችም አሉባቸው። ልዩ ትኩረት ሊያገኙ ይገባል። በአካባቢው ያሉት አገልግሎት ሰጪ ተቋማት ማስተናገድ እንኳ አይችሉም። አስፈላጊ አገልግሎቶችን መስጠትም አይችልም ነው ያሉት። ነዋሪዎች አሁን ላይ ለደህንነታቸው የሚሰጉ ቤት አልባዎች ሆነዋል። ፓውሊን ጋዞኒ አንዷ ናቸው።
It's very dangerous here, especially for us women.
ቦታው በእጅጉ አደገኛ ነው፣ በተለይ ደግሞ ለሴቶች። ወንዶች ጥቃት ቢከፈትባቸው በራሳቸው መከላከል ይችላሉ። እኔ ግን ከማንም ጋር መፋለም አልችልም። አንድ ሰው ቢያጠቃኝ፣ ንብረቴን ቢዘርፍ፣ ከዚህ ስፍራ ልቀቂ ቢለኝ ያሉትን ከመቀበል ወዲያ ሌላ አማራጭ የለኝም።
የከተማዋ ባለስልጣናት የተፈናቀሉ ቤተሰቦችን መልሶ ለማስፈር ቃል ገብተዋል የተባለው ስለመተግበሩ እውነት ከሆነ
Gambino, B-O-A.
አድማጮቻችን ከኛ ጋር ተነብራችሁ ቆይታ ከልብ እያመሰገንን ዝግጅቶቻችንን እዚህ ላይ ቋጭተናል። ተመስተናግራችሁ አምሽነው ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ፣ ሰለሞን አባተ በመርሃ ግብር አርትዖቱ ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን ነበረ። በነገው ምሽት እንገናኛለን። በዚሁ እንሰናበታለን። ደህና ደሩ።